ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የሚሳት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በፓፒሌ ቶላ ተደርሶ በጸጋዬ ገብረ መድህን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 13 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የደግነት ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በፓፒሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 13 የቀድሞ ልዕልት ፀሐይ ሆስፒታል አጠገብ ወደሚገኘው ወደ ወታደራዊ ፖሊስ ጠቅላይ መምሪያ ተይዤ ተወሰድኩ። ይህ እስር ቤት ሶስተኛ ፖሊስ ጣቢያ የሚገኘው የጸጥታ እስር ቤትን ያህል መጥፎ ሲሆን ባረመኔያዊ አስተራሩ ከማይጨው ወታደራዊ ሰፈር እስር ቤት ጋር ይወዳደራል። ጃልሜዳ ተገብ የሚገኘው ትልቅ እስር ቤት ክፍሎቹ የተሰሩት ከስሩ ቆሻሻ የሚወርድበት ቱቦ በተዘረጋበት ላይ ነው። በእስር ቤቱ ዙሪያ 3 ሜትር ርዝመት ያለው ግድግዳ አለ። ከግድግዳው ፊት ደግሞ በእስረኞቹ የተቆፈረ ርዝመትና ስፋት ያለው ቦይ አለ። ስለዚህ ማምለጥ በጣም ከባድ ነው። ከውስጥ ክፍሎቹ 1.5 ሜትር በ2 ሜትር ሲሆኑ የሚጠቀሙባቸው ለብቻ ገለው ለሚያስሯቸው እስረኞች ነው። ግድግዳው ላይ ከፍ ብለው ያሉት መስኮቶች የሚከፈቱት ክፍሎቹን በግራና በቀኝ ወደሚለየው መተላለፊያ ነው። ወለሉ ከሲሚንቶ የተሰራ እንደመሆኑ መጠን ቀዝቃዛ ነው። እስር ቤቱ ርጭ ያለ ፈጥታውም የሚያስፈራራና የሚጨፈግግ ነው። እስር ቤቱ ስንደርስ ጫማዎቻችንን እንድናወልቅ አዘዙን። እቃዎቻችንንም አስረከብን። ከዚያም ሬሳችንን ለመረከብ የሚነገራቸው የዘመዶቻችን ስሞችና አድራሻዎች ዝርዝር የሚጻፍበት ፎርም እንድንሞላ አስደረጉን። ከዚህ በኋላ ቦዩ አጠገብ አሰለፉን። ጠመንጃዎቻቸውን አቀባብለው ምላጮቹን ሳቡ። ይህ የማሞኛ ርሸና የገደሉን ያህል ነው የተሰማን። የሚያስፈራራ ጸጥታ በሰፈነባቸው ክፍሎቻችን ውስጥ ሁሉ ጊዜ ኮረንቲ ስለሚበራና መስኮቱም ወደ እስር ቤት ውስጥ ስለሚከፈት ቀንና ሌሊቱን የምናሳልፈው የትኛው ቀን የትኛው ሌሊት መሆኑን ሳናውቀው ነው። ምርመራና ግብረ ሰይድ አብረው ሳይነጣጠሉ ነው የሚካሄዱት። የውስጥ እግርህን ከደበደቡ በኋላ ከጠንካራ ገመድ ከተሰራ ወንበር ላይ እንድትዘል ያደርጓል። ይህ እንዲያውም የውስጥ እግርህን የበለጠ ህመም እንዲሰማው ያደርገዋል። የተራቀቁበት አንድ ነገር ብልትን በጭካኔ በመደብደብና ለዚህ ጉዳይ በተሰራ መሳሪያ በመጨቆን ማጥቀቅን ነው። ግብረ ሰይል እያካሄዱ እንገልሃለን፣ መሞትህንም የሚያውቅ አይኖርም ይሉሃል። ግብረ ሰይል ፈጻሚዎቹ ሰዓት አክባሪ ናቸው። የምሳ ሰዓታቸው ሲደርስ ወዲያው አቁመው ይሄዳሉ። ከሰዓት በኋላ እስኪመለሱ ከጣራ ላይ እንዳንጠለጠሉ ይተውሃል። አዘውትሬ የተቀበልኳቸው የግብረ ሰይል አይነቶች ግርፊያ፣ የኤሌክትሪክ ንዝረት፣ የብልት ጸጉርን በፒንሳ መንጨት፣ ጭንቅላትን ስለታም ጠርዝ ባለው ማስመሪያ መምታት፣ ጣቶቻቸውን ቀስ በቀስ የቀረጣጠፏቸው ሌሎችም ነበሩ። ሌሎች ደግሞ የሰው አይነ ምድር እንዲበሉ የሰው ደም እንዲጠጡ የተደረጉ ነበሩ። አርብ አርብ የርሸና ጊዜ ነው። የወታደሮቹ ኮቴ አንተው ክፍል በራፍ ላይ ደርሶ ይቆም ይሆናል የሚል ስጋት ሌሊቱን መጠበቅ አያድርስ ነው። አብሬያቸው ከመጣሁት እስረኞች 2 ብቻ ነን የተረፍነው። ሌሎቹን ጨርሶ አይቻቸው አላውቅም። ተገለዋል ብዬ እገምታለሁ። ናዝሬት የተያዝኩት ጥቅምት 1969 ዓ.ም ከቤቴ ከሌሊቱ በ8 ሰዓት ነው። የወሰዱኝ በጊዜው እንደ መይሶን አባላት ይታወቁ የነበሩ በኋላ ወደ ሰደድ የተሳቡ ሲሳይ ወልደ ዮሐንስና አሁን 50 አለቃ የሆነና በኤርትራ ውስጥ አንድ ቦታ የሚኖር ብዙ ነህ እንዳይላሉ ናቸው። የያዙኝና ቤቴን የፈተሹኝን ስኳድ የመሩት። እስር ቤት ውስጥ ማርነት መብራቱን አገኘሁት። ቤት ውስጥ አንድ የዴሞክራሲ እትም ተገኝቶበታል። በተደጋጋሚ ከማርነት ጋር ድርጅታዊ ግንኙነት እንደነበረኝ ጠየቁኝ። ነገር ግን ፈጽሞ ኑሮኛ አያውቅም ብዬ ካድኩ። ከመርማሪዎቹና ከግብረ ሰይል ፈጻሚዎቹ የማስታውሳቸው ተስፋዬ መንግስቱ፣ የወንጂ አብዮታዊ መከላከያ ኮሚቴ ሊቀመንበር ዮናስ አራሮ ካድሬና አባተ ተሰማ የተባለ የማይሶን አባል ናቸው። አንድ ቀን ማርነትን ጠርተው አወጡት። ከዚያ በኋላ ታይቶ አይታወቅም። ሙልጌታ የሚባል ሌላ እስረኛ ነበር። በዚህ አይነት ሁኔታ እንደጠፋ የቀረ እኔን አንድ ወር አቆይተው ለቀቁኝ። ግን እንደነ ተሾመና የወንጂ ስኳር ፋብሪካ ሰራተኛ ሰለሞን ወንጂ ስኳር ፋብሪካ ውስጥ ኮረንቲ ሰሪ ባሰቃቂ ሁኔታ ግብረሰይል ተቀበልኩ ማለት አልችልም። እነሱ ላይ ያልተጠቀሙባቸው የጭቃኔ ቅጣቶች አልነበሩም። በጣም ከከፉት ግብረሰይል ፈጻሚዎች የማስታውሳቸው የወዝሊክ አባል የነበረውን ሚልኮስ አንጀሎን ሲሆን ይሄው ሰው በጭካኔ የታወቀ ከመሆኑ የተነሳ የአቃቂ ሰራተኞች ሌላው ገዳይ ቃም ያለው እሸቴ አሁን የኢሰፓ ማዕከላዊ ኮሚቴ አባል ለርዳታ ይጠራው ነበር። ሚልኮስና ቃም ያለው ሁለቱ በአንድነት ልክ የሌለው ሰራተኛ ጨርሰዋል። በየካቲት 1970 ዓመተ ምህረት ብቻ ናዝሬት ውስጥ ከአጼ ገላውዲዮስ ትምህርት ቤት ውጭ ግንብ ገበያና ቅድስት ማርያም አጠገብ 21 የአስተማሪዎች የተማሪዎችና የሌሎች የማላውቃቸው የኢሃፓ አባላት ናቸው የተባሉ ሰዎች ሬሳዎች አይቻለሁ። ከወንጂ ብዙ ሰዎች ታስረው ነበር። እስካሁን የደረሱበት ምልክቱ የለም። ሐረርጌና አዲስ አበባ። ስለገዛ ራሴ ተመክሮ ከመጻፌ በፊት ስለማውቀው ብፈት ጠቃሚ ይመስለኛል። ስለተያዙ ግብረሰይል ስለተቀበሉና ስለተገደሉ መስከረም 1969 ዓመተ ምህረት ሐረር ውስጥ የመድኃኔዓለም ትምህርት ቤት መምህርና ርዕሰ መምህር የነበረው ነጋሽ ሙሳ ተያዘና አረመኔያዊ በሆነ መንገድ ግብረሰይል ከመቀበሉ የተነሳ እግሮቹ እንዳልሆኑ ሆነው ደም ያንቆረቆሩ ነበር። ሽንቱም ደም ያቀለመው ነበር። በዚሁ ዓመት በህዳር ወር 27 እስረኞች ወደ ኤረር ሐረርና ጅጅጋ መንገድ ላይ ተወስደው በቅጽበታዊ ውሳኔ ተገድለው ተቀበሩ። ከነዚህ 27 ውስጥ የማስታውሳቸው የታሪክ መምህርና የተነስ የሐረር መምህራን ማህበር ድርሳን አዘጋጅ የነበረው አለማየሁ ክፈሌ የሂሳብ መምህር፣ ዘውዴ የመድኃኔዓለም ትምህርት ቤት ተማሪ የነበረች፣ ባሽንኩር ተማሪ የነበረች፣ አሸብር ኃይሉ የዩኒቨርሲቲ ተማሪ ከአዲስ አበባ፣ እንዲሁም ሰለሞንና የሺጥላ ናቸው። ቅጽል ስሙ ለንደን የነበረ ግርማ ከተረሸነ በኋላ የሶማሌ ሰርጎ ገብ ተብሎ ሬሳው በመኪና እየተጎተተ እንዲታይ ተደረገ። እዚያው ሐረር ውስጥ ኡመልስታን የተባለ ወጣት ስኳዶች ሊይዙ ሲመጡ አልያዝም በማለት ሁለት ገሎ እሱም ተገደለ። እናቱ ከገበያ ሲመለሱ በስኳድ ታፍነው ተወሰዱና መድረሻቸው ጠፋ። እስር ቤት ውስጥ ሆኜ አስበተፈሪ እስር ቤቶች ውስጥ ግብረሰይል የተቀበሉ ብዙዎችን አግኝቻለሁ። እንደነገሩኝ አንድ የኢሃፓ አባል 7 ጊዜ ከተደበደበ በኋላ የአባነቱን ስላመነ ግብረሰይል ፈጻሚዎቹ ሰባቶች በተባለ የተራዘመ ድብደባ ያምናሉ። ቁጥር 8 ወይም 6 እየተባለ በሚታወቀው አስተሳሰር ያስሩህና ለረጅም ሰዓታት እግሮችህ እስኪደሙና አጥንቶች እስኪታዩ ድረስ ይደበድበዋል። እስረኛን ከረሸኑ በኋላ ሬሳውን ከመነኪና ጋር አስረው ከተማውን እያዞሩ መጎተት ደስ ይላቸዋል። የሱልጣንን ሬሳ እንዲህ ነው ያደረጉት። በ1968 ውስጥ የደርጉ አባል ሻለቃ ጌታቸው ሽበሺ ነበር በዚህ ከተማ ውስጥ የተካሄደውን ግድያ የመራው። የጥጥ ፋብሪካ ሰራተኞች በጅምላ ነው የተረሸኑት። የገለምሶ አርሶ አደር ማህበር አባላት፣ ጥቂት ተማሪዎችና የመንግስት ሰራተኞች እንዲሁም የአውራጃው አስተዳዳሪ የቀድሞ የአየር ኃይል መቶ አለቃ የነበረ በሻለቃ ጌታቸው እንዲታፈሱ ከተደረጉ በኋላ በገለምሶና በበዴሳ መካከል ባለው ጫካ ውስጥ በጅምላ ተረሸኑ። በዚያን ጊዜ 30 የሚሆኑ ተማሪዎች ከአስበተፈሪ ታፍሰው ወደ ሚኤሶ በመወሰድ ተረሽነዋል። እኔ ራሴ አዲስ አበባ ተይዤ ሲኒማ አምፒራ ጠገብ ከሚገኘው ቀበሌ 10 ከፍተኛ 2 ውስጥ ታግቼ ቆይቻለሁ። በመጀመሪያ ተገረፉ፣ ተደበደቡ። ግብረሰይል ሊፈጽሙብኝ የነበሩት ማስረሻ ከበደ፣ ፍሬው የቀድሞ ኪሳውላቂ፣ ታደሰ የጸጥታ ጆሮ ነው፣ ጸጋዬ የቀበሌ ዘበኛና የስፖርት ፌዴሬሽን መኪና ነጂ፣ እንዲሁም ፈለቀ የሚባል የከፍተኛ 2 ካድሬ የነበሩ ናቸው። በዚህ ቀበሌ ውስጥ ከየሬሳቸው ውስጥ ታምራት የተባለ የቀበሌ መሪን ገደላችሁ በሚል በዚያ አንድ ወንጀል በተለያየ ጊዜ ተገደሉ ያለማየሁን የሳሙኤልን የግርማ ታፈሰን አውቃለሁ። በቀበሌ እስር ቤት ውስጥ የተለያዩ የግብረሰይል አይነቶች የሚከተሉት ነበሩ። ቁጥር 8 ስቅላትና ግርፋት፣ ውሃ ውስጥ ዘፍቆ መግረፍ፣ ጀርባን ከገረፉ በኋላ የጋዜጣ ወረቀት በላዩ ላይ ማቃጠል፣ ጸጉሩን አቃጥሎ አመዱን በደም ለውሶ አስገድዶ ማብላት፣ ሲጋራ ምላስ ላይ መተርኮስ፣ እስረኛው የግብረሰይል ፈጻሚውን አክታ እንዲውጥ ማድረግ፣ እስረኛው ጣቱን ከፊንጢጣው እንዲከትና ያንን ጣቱን አፉ ውስጥ እንዲዶል ማስገደድ፣ የጀርባና የጫማ ቁስልን በእግር መደፍጠጥ፣ ጀርባን በኮረንቲ ካውያ መተኮስ ናቸው። ህዳር 1969 ዓ.ም አንድ የዩኒቨርሲቲ ተማሪ ከእስር ቤት ተወስዶ ተገድሎ ቴዎድሮስ አደባባይ ላይ ለትርኢት ተጥሎ ነበር። አንድ ወጣት ራሱን ከተጨማሪ ግብረሰይል ያዳነ መስሎት 5 ጓደኞቹን አጋለጠ። ሆኖም ከአምስቱ ጋር ተወስዶ ተገደለና ሶማሌ ተራ ተብሎ በሚታወቀው ቦታ የስድስቱም ሬሳ ለትርኢት ቀረበ። 8 ወጣት ልጆችም ወደ ከፍተኛ 21 እንዲመጡ ተደርጎ ከተገደሉ በኋላ ራስ መኮንን ድልድይ አካባቢ ተጥለዋል። ወደኛ ቀበሌ እስር ቤት ከኛ ጋር ለታሰረ አንድ ዘመዷ ምግብ ታመላልስ የነበረች አንዲት የ14 ዓመት ወጣት ነበረች። ታዲያ ከዘበኞቹ አንዱ አይኑ ስላረፈባት አንድ ቀን እሷም ከኛ ጋር ታሰረች። ታደሰ የተባለ ይህ ዘበኛ ደፈራትና አረገዘች። ማርገዟንም እንዳወቀ ገደላት። ውሎ አድሮ ታደሰ በሌላ ወንጀል ሲያዝ፣ ይህም የልጅቷ ግድያ ከወንጀሉ ዝርዝር ውስጥ ተደመረ። ነገር ግን የተወሰነበት ቅጣት የጥቂት ዓመታት እስራት ነበር። የቀበሌ አለቆችና ዘበኞች ይደፍራሉ፣ ይገድላሉ፣ ይዘርፋሉ። ለምሳሌ ሐጅ በድሩ የተባለ የቀበሌ 11 ሊቀመንበር ከቀበሌ 9 ተረፈና ከቀበሌ 13 ታወቀ በዚህ ረገድ የታወቁ ነበሩ። ሰዎችን ያስሩና ዘመዶቻቸውን አስፈራርተው ገንዘብ ይቀበሉ ነበር። ገንዘብ ይዘርፉና ባለቤቶቹን ይገሉ ነበር። መርካቶ አካባቢ የነጻነት ጎህ ቡና ቤት ባለቤት እጣ ይኸው ነበር። የቀበሌ 9 ሊቀመንበር ተረፈ የግራር ሆቴል ባለቤትን ሚስት ወሸመና ከዛም ባልየውን ገደለ። አንድ የቅቤ ነጋዴ አናርኪስት ተብሎ ሊገደል ከሚችልበት ሁኔታ ለመዳን 15,000 ብር መክፈል እንደነበረበት አውቃለሁ። በአንድ ወንጀል በርካታ ሰዎችን መግደልም የታየ ነበር። ቀደም ብዬ እንደጠቀስኩት ታምራት የተባለውን የቀበሌ ሊቀመንበር ገደላችሁ በመባል 3 ሰዎች ተገድለው ነበር። ጥር 1978 ዓ.ም በቀበሌው ውስጥ የህዝብ ስብሰባ ተደርጎ ቀርዋሬ የተባለ በወጣትነት እድሜ ያለ ሰው የታምራት ገዳይ ነው ተብሎ ለህዝቡ ተጋለጠ። እዚያው ቦታ በህዝቡ ፊት አንድ የቀበሌ ዘበኛ ቀርዋሬን ገደለው። ከዚያም አናርኪስቶች ሲሞቱ ማየት እንዴት እንደሚያስደስት የሚገልጸውን የተለመደ ዘፈን እንዲዘፍን ህዝቡ ታዘዘ። ከሳምንት በኋላ ሌላ ስብሰባ ተጠራና አሁን ደግሞ የቀበሌ ነዋሪ የሆነ ገብረ መድህን ሹምዬ እንደ ታምራት ገዳይ ሆኖ ተጋለጠ። በዚህ ጊዜ ሰው ለመቃወም ደፈረ። ታምራትን ለመግደል በሰልፍ ቆመው ነበርን ወይስ ምንድነው ነገሩ ነበር ብዙዎች ያሉት። ገብረ መድህን በዚህ ሁኔታ ከሞት ተረፈ። ከመለቀቁ በፊት ግን 3 ዓመታት ዓለም በቃኝ ታሰረ። ሐጅ በድሩ ሬሳቸው ሀብተ ጊዮርጊስ ድልድይ ለተጣለው ብዙ ሰዎች መገደል ተጠያቂ እሱ ነበር። ለምሳሌ ጥር 1970 ዓመተ ምህረት እስረኛ በማምለጡ በንዴት የተቃጠለው በድሩ 8 አዳዲስ እስረኞች አውጥቶ ረሽኖ ሬሳቸው ሀብተ ጊዮርጊስ ድልድይ ተጥሏል። የቀበሌ 17 አለቃ የነበረው በትረ እስረኞችን ማቃጠልና የራሳቸውን የበሰበሰ ወይም በደም የተጨማለቀ ስጋ እንዲበሉ ማስገደድን ሙያይ ብሎ የያዘ ሌላ የታወቀ ገዳይና ግብረሰይል ፈጻሚ ነበር። የእስረኞችን አባለዘርና ፊንቲጣ በሲጋራ መለኮሻ ያቃጥል እንደነበርም ተነግሮኛል። ፖለቲካ ትምህርት ቤት ውስጥ የመኢሶንና የሌሎች ካድሬዎች ለእስረኞች መዝፈቂያ ሲሉ የፈላ ዘይትና ውሃ ገላ መታጠቢያ ገንዳ ውስጥ መሙላት ይወዱ ነበር። ሰኔ 1970 ዓመተ ምህረት በተለያዩ እስር ቤቶችና የማቆያ ማዕከሎች ኮሚቴ ተዘዋውሮ በኢሃፓ የመከላከያ ስኳድ አባልነት የተወነጀሉትን በሙሉ ሰብስቦ ወደ ድርቅ ዋና መስሪያ ቤት ወስዷቸው ከተመረመሩና በግብረሰይል ከተሰቃዩ በኋላ ብዙዎች ተገደሉ። እኔ ለስድስት ዓመታት በእስር ቆየሁ። በወግ ክስ አልተመሰረተብኝም ወይም አልተፈረደብኝም። አዲስ አበባ እሁድ ዕለት ከሌሊቱ በዘጠኝ ሰዓት ትንሽ ጋጠወጥነት ያለው ሁኔታ ቀሰቀሰኝና የጸጎፈነነውን የቀይ ሽብር እውነታ እነሆ አለኝ። ስድባቸውን እያዘነቡ ቤቱን ሰብረው ለመግባት ይሞክሩ በነበሩበት የሽብር ስኳዶች ሶስቱም የቤታችን በሮች ይደቁ ጀመር። ወዲያው የታየኝ በመኝታ ክፍሌ መስኮት ዘርዬ በቤታችን መስኮትና በመሰረቱ መካከል በሚገኘው መተላለፊያ ላይ እጅግ ራቅ ካለውና ጠባብም ከሆነው ጥግ መደበቅ ነበር። የሚያሳዝነው ግን ከችኮላ የተነሳ የመስኮቱን ከእንጨት የተሰራ ብርሃነ ከላ መሸፈኛ መልሼ ሳልዘጋው ቀርቼ ኖሯል። ከተደበቅኩበት ሁኜ የወራሪዎቹን ጩኸት ስድብ እሰማ ነበርና የሁለት ሴቶች ድምፅ ያለ ጥርጥር ጠቋሚዎች እንዳለ ለየው። እነሱ ነበሩ ግድግዳዎቹ ላይ ምልክት ፈልጉ፣ ጣራውን ዘንጥሉ፣ ፎቶግራፍ የተከፈፈበትን ገንጥሉ፣ ፍራሾቹን ተመልከቱ፣ ወዘተ እያሉ እነዚያ ደደቦች ቤቱን እንዳለ ያመሰቃቅሉት ነበር። እስከዚያች ሰዓት ድረስ ለረጅም ጊዜ ቤታቸው ደብቀውኝ ወደ ነበሩት ባልቴት ልጆችሽ የት አሉ? የት ነው የምትደብቂያቸው? እያሉ ጥያቄዎች ሲወረውሩባቸው ሰማሁ። ያስፈራሯቸው እዚሁ እንገልሻለን እያሉም ይዝቱባቸው ነበር። በድንገትም ከኔቱ መስኮት ብርሃን ቦገግ ሲላየው ራሴን ጥያቄ ጠይቄ ሳልጨርስ መልሱን አገኘሁት። የእንጨቱን ብርሃን መሸፈኛ ከውጭ በኩል ሳልዘጋው ረስቼው ነበር። አንድ ፍርሃት የጨመደደው ድምፅ በመስኮት አድርገው አምልጠዋል፣ ተደብቀው መሆን አለበት፣ ተጠንቀቁ ሲል ሰማሁ። የጀርባውን መስኮቶች በሙሉ ከፈቱት። የክፍሎቹ መብራቶች በሙሉ ስለበሩ የነበርኩበትን ፍጹም የሆነ ጨለማ ዋጠው። ከነሱ አንዱ የተደበቁትን ለመፈለግ የኛኑ ደካማ ባትሪ ይመስለኛል ተጠቀመ። ትንፋሼን ውጪ ጀርባዬን ግድግዳው ላይ ልክ አድርጌ ለጥፌ ፊቴን መልሼ በድን መስዬ ቆምኩ። ውጣ ተይዛል ብሎ ጮኸ። ቆየት ብዬ አንድ አይነት ሲኒማ አይተን መሆን አለበት ብዬ አሰብኩ። ፍንክች አላልኩም። እሱም ወደ ክፍሉ ውስጥ ተመለሰ። እዚህ ላይ የወራሪዎቹንና የጠቋሚዎቹን ማንነት መለየት ታሰበኝ። እንደማልታይ እርግጠኛ ነበርኩ። ስለዚህም ቅርብ ወደ ነበረው መስኮት የኔ መኝታ ቤት እያፈላው ተጠጋሁና ወደ ውስጥ አሾልቄ ተመለከትኩ። አንድ ሰው ብቻ ነበር። ካሴቶቼን፣ ቴፖቼንና የውስጥ ሱሪዎቼን በኪሶቹ ውስጥ ያጭቅ የነበረው። ከዚያም ወደ መካከለኛው መስኮት ለመረማመድ ወሰንኩ። ከእንጨት የተሰራው የመስኮቱ መከለያ አመቺ ስለነበር የተሻለ እይታ እንዳገኝ ረዳይ መስኮቱ እኛ እንደመኝታ ቤት ወደ ምንተከምባቸው በመጋረጃ ወደ ተካደሉ የተጣመሩ ማረፊያ ቤትና ምግብ ቤት ያመራል። በርካታ የታጠቁ ሰዎች እየተተራመሱ ሲገቡ ሲወጡ ይታያሉ። ተከናነቡት ጋቢ ፊታቸውን የደበቀው ሁለት ያልታጠቁ ሴቶች ነበሩ። ተቋሚዎቹ እነሱ መሆናቸው ነው። ሬዲዮ፣ ልብስ፣ የወጥ ቤት ቁሳቁስ ወዘተ የታጠቁት ወንበዴዎች ያጉዛሉ። ባልቴቷ ያንገታቸውን ልዩ የወርቅ ባህል ሊሞጨልፍ ከሚሞክረው ዘበኛ ጋር ጭቅጭቁን ተያይዘውታል። በኋላም መንጭቆ ይወስድባቸውና የተሰራ ጸጉራቸውን በጭካኔ ጨምዶ ይዞ የጆሮ ጉትቻቸውንም አክሎ ከእጅ ያስገባል። ከጥቂት ጊዜ በኋላ ዋነኞቹ ካድሬዎች ቦታውን በደንብ እንዲፈትሹ ለበታች ካድሬዎች ትዕዛዝ ሰጥተው ጥለው ይሄዳሉ። በድንገት ድምጽ ከመስማቴ ጋር ከቤቱ የኋላ ግድግዳ ላይ ከመስኮቱ ፊት ለፊት ያንድ ሰው ጥላ ታየኝ። በጣም ቅርቤ ነበር። አልጋውም ላይ እየወጣ ነበር። ታዲያ በአቅራቢያዬ ወደሚገኙት የቤት ክዳን ቆርቆሮዎችና ጥቂት የተሰባበሩ እንስራዎች አጠገብ ወይም በስራቸው ለመደበቅ ወደዚያ ቸራልኩ። ለነገሩ ርቀቱ ከመስኮቱ በክንድ የሚለካ ነበር። አሁንም ይህን የተከፈተ መስኮት ተጠረጥረዋለሁ ሲል ሰማሁት። ክብሪት ያለ ስፈኛልና ወረቀቶች ጨባብጦ ክብሪቱን ሲጭር ወረቀቱን ሲለፍስ አዳመጥኩት። ሁለታችንም አይን ላይ ግጥምጥማል። እሱ አይኑን ሰበረ፣ እኔም እንዲሁ በድንጋጤ ደነዘዝኩ። እሱም እንደደነገጠ ይታየኝ ነበር፣ ግን ፈጥኖ አደብ ገዛና ፀጉሬን አፈፍ አደረገው። በዚያም ቀይ ሽብር መዳፍ ውስጥ ወደቅኩ። ድምጽ አሰማና ሌሎች ተሯሩጠው መጡ። በመስኮቱ አድርጎ ግማሽ ሰውነቴን ያህል ጎትቶ አወጣኝ። ከሩቅ የሚጠራ ይመስል ይህች ውሻ መሳሪያ ይኖራት ይሆናልና ተጠንቀቅ ሲል የሆነ ሰው ሰማሁ። ጎትተው ካስገቡኝ በኋላ በጥፊ ተጠፈጠፍኩ። በቡጢ ተመታሁ፣ ተተፋብኝ፣ ወደ ዱም ላይ ተወረወርኩ። አንዳንዶቹም ሊገሉኝ ያሰቡ በማስመሰል ሽጉጦቻቸውን አቀባበሉ። እከሌነሽ ብሎ አንዱ ጠየቀ፣ አልጋዬ አጠገብቸው የነበረውን መታወቂያ ወረቀት ይዞ። አዎ እኔ ነኝ ብዬ አለቀስኩ። መታወቂያዬ ገረድናት የሚል ነው። እምባዬ በጉንጮቼ ላይ ዱብ ዱብ እያለ ነበር። ጎረቤታችን ያሉ ቄስ ፖሊሶች መስለው ከሚመጡ አናርኪስቶች ተጠንቀቁ ብለው ነበርና ለዚህ ነው የተደበቅኩት ብዬ ሳላስበው ተናገርኩ። እዚህ ይኖሩ የነበሩ የአናርኪስት ልጃገረዶች የት ነው ያሉት ብሎ አንደኛው ጠየቀ። አንድ የውሸት መልስ ትሰጪኝና ናላሽን ነው የምጠረምሰው የሚል ተከተለ። አዲሱን ልብሷን ለብሳ ማለዳ ቤተክርስቲያን ሄዳለች። በቶታል ቤንዚን ማደያ መንገድ በኩል ነው ሄደችው ብዬ መለስኩ። ተጨማሪ ጥያቄ ለመጠየቅ እድል ሳሰጣቸው የልዩ ልዩ ጻድቃን ሰማዕታትን ስም በመጥራት ስለወንድ ልጅ አምላክ፣ ስለምየ ማርያም ወዘተ እያልኩ በመማጸን ልመናውን አጎረፍኩባቸው። ግን እኔን የፈለጉ አልመሰለም። ስለሌሎቹ ሴቶች መጠየቁን ደጋገሙ። እያንዳንዱን ጥያቄ በጥፊ ወይም በእርግጫ እያጀቡ መልሴ አንዲት ነበረች። ጎትተው አነሱኝና መደበቂያ ቦታዎችን እንዳሳያቸው ከክፍል ክፍል አዞሩኝ። ወደሚቀጥለው ክፍል ወርውረው በከተቱኝ ጊዜ ከጉድጓዳቸው ተወርውረው ለመውጣት የከጀላቸው ታላላቅ አይኖች ነበሩ። ግልብጥብጡ ከወጣው አልጋ አጠገብ እርቃኑን ቁሞ መላ ሰውነቱ ይንቀጠቀጥ ነበር። ከአንድ ዓመት ተኩል በፊት ይኸው ቤት ሲበረበር አባቱም እጁን በካቴና ታስሮ ሲወሰድ አይቷል። ልጁ እድሜው 6 ዓመት ተመንፈቅ ነበር። ክፍሉ ምስቅልቅሉ ወጣ። ፍራሾችና ፍራሾች ተቀዳደዱ። ከበርባሪዎቹ አንዱ መጽሐፍትን ከመደርደሪያ ላይ እያወረደ ከተማ ውስጥ መጽሐፍ አለመኖሩ አያስደንቅም፣ አናርኪስቶቹ እዚህ ደብቀዋቸዋል ብሎ ጮኸ። ሌላው ደግሞ መጽሐፍ መደርደሪያዋን ላይ ቆሞ ጠመንጃ ወይም የሆነ የተደበቀ ሰነድ እጄ ላይ ይወድቅልኛል ብሎ በመገመት ኮርኒሱን በካራ ይቀድ ነበር። የት እንዳለ አሳዩን እያሉ ጮሁብኝ። ድምጼን ከፍ አድርጌ ከማድቤት ወጥቼ አላውቅም እባካችሁ አትግደሉኝ ወዘተ እያልኩ ለመንኳቸው። ያጋቾቼ ብሽቀት እየጨመረ መጣ። ጥቂት ተጨማሪ ጥፊ አላሱኝና ወደ ማረፊያው ክፍል ገፈተሩኝ። እዚያም አይነተኛዎቹ ሰዎች ሶፋዎች ላይ ተቀምጠው አየሁ። የቴሌፎን መስመሩ እንደተላቀቀ ማየት ይችል ነበር። በበረንዳው በኩል የማረፊያ ቤቱ በር ተበረገደና ወዲያውም የከፍተኛ ሁለት ቀበሌ 10 አብዮታዊ ዘብ ሊቀመንበር እና ያሳሹ ቡድን ምክትል አዛዡ ገቡ። አየሮ ድልደዱስ የቀድሞ ባለሌላ ማዕረግ የነበረ እሳት የሚተፋ ድራጎን ቢጤ ሰው በቀጥታ ወደ እኔ ተወረወረና ባንድ እጁ ጉሮሮዬን አነቀኝ፣ በሌላው ጸጉሬን ጨመደደኝ። ከዚያም ብድግ አርጎ ተሸከመኝና ቀድም ውጪ ሆኜ ወደ ውስጥ መለከተው ከነበረው ክፍል ወሰደኝ። አንቺ ልክ እዚያ ፍግም እንዳለችው እንደዚያች ውሻ ጓደኛሽ ቀይ ሽብር ልናፋፈምብሽ ነው ብሎ ደነፋ። ወደ ጥግ ስመለከት ባልቴቷ ወለሉ ላይ ቁጭ ብለው ጭናቸው ላይ አረፋ የሚደፍቀውን ሰውነት ታቅፈው አየኋቸው። እነዚያ ደደቦች እንዳሰቡት ሳይሆን የልብ መታወቅ እንዳልነበራት ባልቴቷ አሳምረው አውቀዋል። እኔም አንገቷ ላይ ከተንጠለጠለው ክታብ ውስጥ የምታኖረውን የመርዝን ክብል እንደዋጠች አውቄያለሁ። ቁጥር እንደሌላቸው ሌሎች ጓደኞቿ ሁሉ እሷም ተንዘፈዘፈችና ሞት እያሸለባት ጸጥ ስትል እየተመለከትኩ ሳለ ባልቴቷ ሙሾአቸውን እያንጎራጎሩ በሞት ድምፅ ዋይ አሉ። እሷ ለእምነቷ የቆመች የተባሽ ታጋይ ነበረች ማለት እችላለሁ። ዩኒቨርሲቲ በነበረችበት ጊዜ ምንም እንኳ በዚያ ጊዜ ብዙ ሴቶች የተማሪውን እንቅስቃሴ ባይደግፉም እሷ ግን ድጋፍም የተባ ተሳትፎም ነበራት። በየካቲቱ አብዮት ወቅት በሴቶች ሰራተኞች ውስጥ ሚስጥራዊ ህዋሳትን በማደራጀት ተግባር ውስጥ ተሳትፋ ነበር። ደርግ ስልጣን ከያዘም በኋላ በዚሁ ተልእኮ ቀጥላለች። ለወታደራዊ መንግስት የነበራት ተቃውሞ ፍጹም ሲሆን የግል ተመክሯም ይበልጥ ጥላቻን እንድታተርፍ ንቃትን እንድትጨምር አድርጓታል። ለመጀመሪያ ጊዜ እሷን ያገኘዋት የእቡ ኑሮ ውስጥ ገብታ አንድ ጓደኛ ቤት 12 ዓመት ዕድሜ ከነበራት እህቷ ጋር ሁና ነበር። ይህች ትንሽ እህቷ በመስከረም 1968 በተደረገ ሰላማዊ ሰልፍ ላይ ተይዛ በአንድ የእስር ቤት ዘበኛ ተደፍራለች። ይህች ልጅ ከእሷ ጋር ሳያት ገና ድሮ የአራት ወር ጽንስ ይዛ ትልቅ እህቷን አንድ ነገር እንድታደርግ እየነዘነዘቻት ነበር። እናታቸው ሐረር ለሕክምና ሄደው በኦጋዴን ጦርነት ምክንያት መጓጓዣ አጥተው እዚያው ቀርተዋል። ወንድማቸው ደግሞ አናርኪስት ተብሎ ታስሯል። በእርግጥም እሷ ወታደራዊ መንግስትና የቆመበትንም ዓላማ ለመጥላት በቂ ምክንያት ነበራት። እነዚያ ደደቦች በስቃይዋ እየተደሰቱ በእንደዚያ አይነት ሁኔታ ስትሞት ማየት ልቤን ቆላው። አጋቼም ከክፍሉ ውስጥ ጎትቶ አወጣኝ። በኔም በዘር ማንዘሬም ላይ ጸያፍ ስድብ እያወረደብኝ ከቤት አውጥቶኝ ቆሻሻና ስብርባሪ በተመላበት ጠባብ መተላለፊያ ውስጥ ጎተተኝ። የጠርሙስ ስብርባሪ የውስጥ እግሬን ይቀደው ገባ። አልፎ አልፎም ይህ አውሬ የሆነ ሰው ሊደበድበኝና ሆዴ ላይም ዱብ ዱብ ሊልብኝ ቆም ይላል። ጉሮሮዬን ረግጦ ይዞ ለመግደል ያስፈራራኝ ነበር። ደሜ እየፈሰሰ ህመሙም እየበረታብኝ አእምሮዬን ወደ መሳቱ ደርሼ ነበር። የአንድ መቶ ሜትር ርቀት ያህል እንደሄድን አስፋልት ከተነጠፈው መንገድ ላይ ደረስ። እዚያም ያሳሽ ቡድኑ አዛዥ መሪውን ይዞ የተቀመጠባት የቀይ ሽብሩ ቮልስዋገን መኪና ቁማ ነበር። አዛዡ ከመኪናዋ ወርዶ የኋላ በሩን ከከፈተ በኋላ የውሃ ቀለም መልክ ያለው የቀይ ሽብር ሰሌዳና ጥቂት ታላላቅ ምስማሮች ለምክትሉ አቀበለው። ደሃ ስለመሆኔ دم کارو گرد سلم هونی یه چه میفلگوات به توتال بینزی مادیا منگد ادرگامه هیروان یه میگل سون توت مل جاین به مدگم به گلوتی تم برک کننا لم منکوات چو مکتلو که منگدو با شگر وده نبرو تنش تار ما بوتا گوتتو اشگر اینینا وده مرید که گفت ترین بوالا کلاشن کف مستاریون حد کباب بله انیم یه مچرشوه ساعت مستر چینینا یه متابعی سدب لوره وربت که سب کبوالا اندامنم تا گستاهونا یه تلمدون تهوت لمناین دگم کو حال بالیو چون کالات لمچرشوه ایتو گیزی قطب قوات چو نتام رجم گیزی مسلوین کنب برو و تچباج کاند دیگا کم مایبل تگیزی بوالا اندگنا قدیلائی رگت اینا اندنسا عززی یا ارگچا کتونم آل تسمانیم دبزز زیاده برانو ده میتاییبت سر تمنگر سیگوت تتین یه مدفر حساب یه نبرو مسلوهی نبر گن تتاس چلو کتکید دگیگاو چه گزو بوالا من نبزی متید یالو بمچو تمنجات چون پا کواب بلو سووت چندن نکوم تگدرن هنین یه نیستک ایو سویه یه لفکال نگرات چون نا اندن نکتل تفکدلن بعدم دماتو لای یه برچکون نا یه ترمو سباری بسی منتو تتناکرو تترففو یه تتکلبت رجم یه گمباتر کالو باقراب دیو کمیگنی تلکتر گبدی وسلومی هنساو باند یه نگد بودن یه تمسرته ماهبر یه گل ماهبراوی کباب اندن براو کالو بگب گب وستم باوچم بزویتا تاکو سووش نبرو یه توسانوت دماغ برهانو دبر رابت تلک عدراش عجبون تلکو عدراش اندگبان اینوچ بمولو کسوس متوتن جمی بلتو ودهنیا زورو اند علنگای ازاسو یک اشبر استباباری کومیتی عبالات ویده تکمتو باچو کلست مولالات عرب پیزاوچ انال تزند منگر اندیل کلن و تتعببو یسی من تول اللای تن قرات قوی تکمتو تن و تاسوچ شنو قطاچو پانتاروی منگر سیتای بطام یال تتعببو تکیت میتر کاری بوتا نبر گنیتم انده نبرو ایو کرب بندال یم مو کوننا با کبابیو یاند کبری تمرت صحافی نبرا سلمون یتبال وستاد گبر سید ایه تفصمبت نبر تن تل تلو بمگرف لای نبر گبر سید فصامیو سیایی مدب دبونا کومه حدی سلبا تگنینا کجابیو چی اندو هم بلو تلفنینا گبر سید فصامیو آتا گر سوالک لحونه سلف راسون یمیم ماموکی مثل باله فر روی هنون یه تدر چم ما به منصت یه جت آسود چلای اثرفو اندسو دکش بر استواباری کمیتی ریکا منبر متوجه ورکتین آکبلو النا سمین انقوا کمتر راسو بفیت منم یم مالو گرد النا با توتال منگر ادرگاهی دج یم میلو زرز بست گباو ازورین لود کنو عالکننا تزلف اللف دکام انده تسماو یمین نبب بس دکام انبرم یچین دن قرو گرد آسو گدو لینین دماله تاینس تلاچه بتم لبت منگر بجو ملک ستا ودلو لای ور ورو تعالو نینا کفنیای تکو داسو یمیونون بممسل لسس باله دمس سکاتت جمر اینو چین سکرت کزیو کتگاد دم کبت یلمد کتن یویزرو سگین کمیس ناملک ایو ساچو اکبابی اچو بمینو رو حزب بطام توداج کمونا چوی تنسا بطرگاگامی گزی یک اولی ریکا من برگونوی تمرتو همسا همستا متر میال لچو بالتیت تاگایی ناچو یاو کنیال ساچو بیت برکتیالو هبو سب سباو چادرگن سرنبر سلن کس کاتی اچین یاو کالو اندائنت ادگنیاونی تاوست ولتا چینم اندمان نگنیولو لنی حزن تسمتو اچو بحزنی تامل ودنی یه تملکتو نبر بحالا انده تمماوز زیاد دراشوست با تسبسبوت اسرنیوچ خلو فیت گبر سیل تفسمو باچو یاوتوت انده چم نگر ال نبرم یه میسما وکیلی نبرو مولا گیتا چوم بمیبالی میتاوک یه لیل نفس گدائی وده بالتیتو اکربو اندی نسو عززا چو በዚች አሮጊት ውሻ አናርኪስት ላይና በአምስት ሌሎች ላይ ቀይ ሽብር ላፋፈም ነው ብሎ ተንጨረጨረ። አምስት ሌሎች ሰኞችን በነሲብ መረጠና ይዟቸው ወጣ። ይህን ጊዜ ከጧቱ 11 ሰዓት ሆኗል። አብዛኞቹ ሰኞች በ10ና 11 እድሜ ክልል ውስጥ እንደነበሩ ተመለከቱ። ሆኖም እድሜያቸው ከ10 ዓመት በታች እንደሆነ በግልጽ የሚታይ ቁጥራቸው የማይናቅ ሰኞችም ነበሩ። ጧት ዘበኞቹ የተኙትን የሚያስነሱት በእስረኞቹ ውስጥ እየተረማመዱ በመጮህና እያንዳንዱን በመግረፍ ነበር። ሞላም እነዚያን 6 አናርኮዎች ባንዲት ጥይት መግደል ነበረብኝ፣ በእነሱ ላይ 6 ጥይቶች ማጥፋቴ ያሳዝነኛል ብሎ እየጮኸ በተንቀባረረ አረማመዱ ዘው ብሎ ገባ። ከዚያም ካላሽንኮቭን ወደኛ አነጣጠረና ምላጩን ሳበ። ጠመንጃው ቀጭታ እንዳሰማ ባሳየነው ፍርሃትና ራሳችንንም ለመቅበር ባደረግነው ቅጽበታዊ ሙከራ ዘበኞቹ በሳቅ ፈነዱ። ቀይ ሽብር አስተባባሪ ኮሚቴዎች አሁን ወደ ዳር ወጡና መድረኩ እንደነ ማርታ ግደይ፣ አሰፋና ጆዋላ በመሳሰሉት ተያዘ። እነዚህ የቀድሞ የኢሃፓ አባላት የነበሩና የአብዮቱን ካምፕ በመቀላቀል ራሳቸውን የለወጡ ናቸው ተባለ። ግደይ ሸሚዙን አወለቀና ገና ያልጠገገውን የግብረ ሰይል ቁስሉን ሲያሳየን፣ ማርታ ደግሞ ቤል ቦታም ሱሪዋን ከፍ አድርጋ ሰንበሮች የተጋደሙበትን እግሮቿን አሳየችን። አሰፋ ድምፅ ማጉያ በመጠቀም ምንም እንኳ አስፈላጊ ባይሆንም እንደናንተው አናርኮዎች ነበር፣ በዴሞክራሲ ተታለን ነበር፣ ይህ ሁሉ ቁስል የደረሰብን በከንቱ ነበር፣ አትሞኙ አብዮቱን ተቀላቀሉ ብሎ እኛ ላይ አንባረቀብን። ከሃዲዎቹ ተራ በተራ ከመናገራቸውም በላይ ኢሃፓ ያዋጠንን የዲሲፕሊን ኪሊን እንድናስታውከው አስጠነቀቁን። አድማጩ ጥያቄ እንዲጠይቅ ቢገፋፋም ማንም ለመድፈር አልሞከረም። ዝም ማለት ራሱ የዲሞን ኪሊን እንደዋጣችሁ የሚያሳይ ምልክት ነው ብሎ ከአስተባባሪዎቹ አንዱ ጮኸ። አንዱ ወጣት ልጅ በእናሸንፋለንና በእናቸንፋለን መካከል ልዩነቱ ምን ነበር ብሎ በመጠየቅ ጸጥታውን ገሰሰው። ሌላ ልጃገረድ ደግሞ ዲሞ ወይም ኢሃፓ ለምን በሴት አንቀጽ እንደሚጠሩ ጠየቀች። ይህ ለጥቂት ጊዜ ቀጠለና ራሳችንን ሌሎችንም ለማጋለጥ ጊዜ እንድናገኝ እረፍት ተሰጠን። ለራስ ማጋለጡ ጥሪ ሲደረግ እንደገና ፍጹም ጸጥታ ሆነ። ሞላ በንዴት ተቃጠለ። ራሳችሁን ማጋለጥ ብትጀምሩ ይሻላችኋል፣ ያለበለዚያ በሁላችሁም ላይ ቀይ ሽብር አፋፍምባችኋለሁ ብሎ ጮኸ። እዚህ ላይ ጠቅሼ ማለፍ ያለብኝ እኔ ፎርም እንድሞላ ባይሰጠኝም ሌሎቹ እስረኞች እስር ላይ በዋሉበት በመጀመሪያው ቀን 8 ጥያቄዎች የያዘ ፎርም ሞልተዋል። ጥያቄዎቹ የሚከተሉት ነበሩ። ስም፣ አድራሻ፣ ምስጢራዊ ስም፣ ማን መለመለህ፣ ማንን መለመልክ፣ ከኢሃፓ ስሪቶች ድርጅቶች አንተ የየትኛው አባል ነህ፣ ወጣት ልጅ ፓርቲ፣ የሴቶች ድርጅት፣ ኢላማ፣ ዴሞክራሲያዊ ግንባር ወዘተ፣ እና በእጅህ የሚገኙ እቃዎች ወይም ሰነዶች ወይም ደግሞ የተደበቀበትን ቦታ የምታውቀው። አንዳንዶቹ ጋዜዎች የተሞሉትን ፎርሞች እየተመለከቱ መረጃዎችን ወደ ሌላ ትልቅ ሰንጠረዥ ላይ በመሙላት ተጠምደው ነበር። ሞላን ትዕግስቱን ጨረሱበትና ጥቂት ፎርሞች ብድግ አርጎ እያንዳንዳችሁን እጠራለሁ፣ መልሶቻችሁ ትክክል መሆን አለባቸው፣ ካልሆኑ ግርፋትና ቀይ ሽብር ነው የሚከተላችሁ አለ። በእውነቱ ችግሩ ማን ነው የመለመለህ የሚለው ጥያቄ ላይ ነበር። የሞቱትን ወይም ህቡ ውስጥ የገቡትን ወይም ደግሞ ገጠር የወጡትን ስሞች ከሰጠህ እርቃንህን ተደርገህ ግብረ ሰይል ትቀበላለህ። የዲሞን ልንይዛቸው የማንችላቸውን ሰዎች ስም የመስጠትን መላ እናውቀዋለን ይሉሃል። አዳራሽ ውስጥ ካለው ሰው ስም ብትሰጥ የሞላው ፎርም ይወጣና ይነጻጸራል። እርሶቹ ቃል ተመሳሰሉ ሁለቱ እርስ በርሳቸው አንዱ ባንዱ ላይ ግብረሰይት እንዲፈጸም ይደረጋሉ። ያልተያዘ ሰው ከተቆምክ ወራሪ ቡድን መርተህ የተቆምከው ሰው ወደ ተደበቀበት ቦታ እንድትወስድ ትጠየቃለህ። ግብረሰይሉ የሚፈጸመው እዚያ ሁሉም እስረኛ በተሰበሰበበት ነበር። እስረኛው እስከ ሙታንታው ድረስ እንዲያወልቅ ይደረግና ጉልበቱን ወደ ደረቱ ሰብስቦ እጆቹን ወደ ቅርጭምጭሚቱ ዘርግቶ እንዲቀመጥ ይደረጋል። ከዚያም እጆቹና እግሮቹ በፕላስቲክ ገመድ ጠብቀው ይታሰራሉ። ጠማማ ዘነዘናቢቴ ወይም የሆነ እንጨት በታጠፉት ጉልበቶቹና በተዘረጉት እጆቹ መካከል ይከተታል። ሁለቱ የዘነዘና ወይም የእንጨት ጫፎች በሁለት ረዳቶች ብድግ ይደረጉና ሁለት ወንበሮች ላይ ይቀመጣሉ። እንደ ግብረሰይል ፈጻሚው ውቃቢ በሮቲሴሪ ሽቦ ላይ ተሸብልላ አስፈላጊው ማጣፈጫ ያደረጉባት እና የሚያሽከረክሯት ዶሮ እስረኛውም በዚሁ መንገድ እንዲንቀሳቀስ ይሆናል። በዚህ ሁኔታ እስረኛው ለልዩ ልዩ የግብረሰይል አይነት ይደረጋል። የሽብሩ ጓዝ ግሳንግስ የሚከተሉትን ያጠቃልላል። አለንጋዎች፣ ልዩ ልዩ ቅርጽና መጠን ያላቸው ዱላዎች፣ ሁሉ አይነት መጠን ያላቸው የፕላስቲክ ገመዶች፣ ከባድ የብረት ዘለበት ያላቸው ቀበቶዎች፣ ከትልቅ መኪና ወይም ከትራክተር ጎማ ተቀደው የወጡ ረጃጅም የጎማ ቁራጮች፣ ጎራዴዎችና ካራዎች፣ ክብሪት፣ የሲጋራ መለኮሻ፣ የፕላስቲክ ከረጢቶችና የቆሸሹ የእግር ሹራቦች። ግብረሰይል ፈጻሚዎቹ በሰው ገላ ላይ የሚመርጧቸው ተወዳጅ ስፍራዎች የውስጥ እግር፣ ብብት፣ የጀርባ አጥንት፣ ጡትና የጡት ውልብልቢት፣ ጭን ወዘተ ነበሩ። አካላዊ ግብረሰይሉ ደግሞ በአእምሮአዊ ግብረሰይል የተደገፈ ነበር። እንቅልፍ መንሳት፣ ሳያሰልሱ ማስፈራራት፣ የፌዝ ረሸናዎች፣ አስገድዶ መፈክር ማስለፍለፍ፣ ይሄ ከግብረሰይሉ ጋር ደም ያሰረበ አስተርእዮ ነበር። ሌሎቹ ግብረሰይል ፈጻሚዎቹን እያሞገሱ ሲዘፍኑ፣ የስቃይ አበጋዞቹ እኒያ ደደቦች ሲስቁም ሲናደዱም፣ ጠመንጃዎች ሲያቀባብሉ ሲያነጣጠሩ፣ አለንጋዎች በአየር ላይ እያፏጩ ያጋጠማቸው ላይ ሲያርፉ፣ የፈረደባቸው ዳግመኛ በሕይወት ላይ ታዩ በነሲብ እየተለቀሙ ሲወሰዱ፣ ምንም እንኳ ለርሸና ከወጡት አንዳንዶቹ ዘመዶቻቸው ለቀይ ሽብር አስተባባሪ ኮሚቴ ብዙ ሺህ ብር ከፍለው በድብቅ እንዳስፈቷቸው የደረስንበት ቢሆንም፣ ካድሬዎቹ ያስሞሉትን ፎርም በመጠቀም የኢሃፓ ድርጅታዊ መዋቅሮችን ይዘዋል ያሏቸውን ሰባት ሰንጠረዦች አበጁ። እያንዳንዱ ትልቅ ሰንጠረዥ በተለያዩ መዋቅሮች ውስጥ ማ ምን እንደሆነ አስፍሮ የያዘ መሆኑ ነበር። በግብረሰይል የተገኘው እያንዳንዱ መረጃ ሰንጠረዥ ውስጥ ይታከል ነበር። በተጨማሪም ካድሬዎቹ እንደነዚህ ካሉ የዚህ አይነት ሰንጠረዥ ካላቸው ሌሎች የእስረኛ ማቆያ ማዕከላት ጋር በስልክ በመነጋገር መረጃ ይለዋወጡ ነበር። የግብረሰይሉ ክንዋኔ ያጋልጡ ማታለያ ቀኑን ሙሉ ይካሄዳል። ረፍት የምናገኘው ለምግብና ለሽንት ስንወጣ ብቻ ነበር። አዳራሽ ውስጥ የነበረው የጽዳት ሁኔታ የሽንት ቤቱን ያህል የከፋ ነበር። ቤተ ዘመዶች ናቸው ምግብ የሚያቀብሉት። ታዲያ ግብረሰይል ፈጻሚዎቹ መጠኑ በዛ ያለ ምግብ እንዲመጣ ያስደርጉና የተሻለውን መርጠው ለራሳቸው ይበላሉ። በአጠቃላይ ሁሉም ተዳምረው አስተዳዳሪዎች፣ ዘበኞች፣ ግብረሰይል ፈጻሚዎችና ካድሬዎች እንዲሁም የቀይ ሽብር አስተባባሪ ኮሚቴ አባላት 60 ይሆኑ ነበር። ምንም እንኳ እስረኞቹን በአጠቃላይ ፍርሃት ጨምዶ የያዛቸው ቢሆንም አንዳንዶች ወሮበሎቹ ምግብና ሲጋራ ላይ ያውም ከገዛ ዘመዶቻቸው የመጣ ለለቀቅ ሲሉላቸው በማየትና ጊዜ ሰጥተውም ከሴት እስረኞች ጋር ሲዳሩ በመመልከታቸው የተታለሉና የተሳሳተ የደህንነት ስሜት ያሳደሩ ነበሩ። አንዳንድ የሴት እስረኞች ሕይወታቸውን ለማዳን ራሳቸውን ሲያዋርዱ፣ አንዳንዶች ደግሞ እዚያው አዳራሹ ውስጥ ነገር አቀባዮች ይሆኑ ነበር። ያም ሆኖ ብዙዎች በነሲብ እየተወሰዱ ይገደላሉ። አንዳንድ ጊዜም በፍትወታዊ ችሮታቸው በተደሰተው በዚያ ሰው ግድያ ይፈጸምባቸዋል። ከዘመዶቻቸው ለእስረኞች የሚመጣውን ሲጋራ በሚመለከት ካድሬዎቹ እንዲህ እያሉ ያፌዙ ነበር። አብዮቱ ነጻ ወጥቷችኋል፣ ተደብቃችሁ ማጤስ ቀርቶላችኋል። አሁን ዘመዶቻችሁ እንደምታጤሱ አውቀው ሲጋራ ይገዙላችኋል። ሳህኖቹ ከወጡ በኋላ ሞላ እንደገና እየጤሰና እየማለ እየተገዘተ በርግዶ ገባና እናንተ ቁሻሻ አናርኪስቶች ወደ እናት አብዮት ተመልሰናል እያላችሁ እስካሁን ስትታተሉን ነበር። እናንተ የእናት ጡት ነካሽ ሁለት አቢሶች በቴርሞስ ፍላስክ ውስጥ ከተታችሁ ውጭ ላሉት አናርኪስት ጓዶቻችሁ የጻፋችሁትን የሚስጥር መልእክት ደርሰንበታል። ከእናንት ከአምስታችሁ እንዳላችሁበት እናውቃለንና አውጡ አለ። ራሳችንን ለማጋለጥ 5 ደቂቃ ሰጠን። ሰዓቱን አወጣና በጣቶቹ ደቂቃዎቹን መቁጠር ጀመረ። ተቀላለው ነገር የሞላና የጓደኞቹ ፈጠራ ነበርና ማንንም ራሱንም ሆነ ሌላ ለማጋለጥ የተነሳ አልነበረም። የሞላ የደቂቃ ቆጠራ 0 ላይ አቆልቆሎ ደረሰ። 5 ሰዎች ጠራና 5ቱ ተቃውሟቸውን እያሰሙ ወደ ውጭ ተወሰዱ። በኋላ አንዱ ፒጃማ ከለበሰ የወጣቱ ልጅ አባት ነው ብለን ከተጠረጠርነው ሸምገል ካለ ሰው ጋር ተመለሰ። ከሞላ ጋር የወጣው የልጁን ሕይወት በማትረፉ ምክንያት ለገንዘብ ክፍያ ለመነጋገር እንደነበር ጥርጥር የለውም። ምናልባትም ገድለውትም ይሆናል፣ አላውቅም።
ጉድና የእንክርዳድ ጠላ አይጣል ይዋላለው የህያ በሽታ አያግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከእንስሳ ብሶ ሳይጠሩት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ካፈር ሲንደባለል ለሆዱ ገፈራ ለጭብጡ በስቶ በወቅተ ቀንቀመር ጊዜ ተረማምዶ ሊባል ዘመን ጠባ በዮሐ አበባዬ ተስፋ መታዝሮ መስከረም ሲጠጋ ወትሮም ልማዱ ነው ባንዳና ወስላታ ሰልፍ እያፈረሰ ሀገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ በተለይ ዘንድሮ ጉሁድ የክደት ዘመን አጀጥሙ ተጋጥሞ ከእንክርዳር ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ጀማው ተቅሮ አየለው ጥምቢራው ሲዞር ትብ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ለሌ ገዳይና ሙቱ አልቃሽና ዝማሪ ገንጣይና አንጃው ደብተራና ገልጡ ባንድ እያወረዱ ንሴብሆ ወረብ ክስታ እየመጡ ሆታ ዋህዷቸው ቢጠቆስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም። የዘመኑ ቅልቡት ለታይታ ሆነና ለወግ ማረክሱ ከርሳሙ ዘመናይ ክራባታ ሳሪ ሱፍ ገበርጅ ልብሱ ያንደበቱ መፍጃ ጥቅም የነብሱ ቃል ክህደት እስትንፋሱ አያዝም ያለን የእባብ ለማዳ በሰዎች ሲስከቶ ሲላላት አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጥርቋንም መንግሥት አንድም በወጥ ቦታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና ራርቶ በመንደላ አረዶ መደመር በሚሰኝ አዚማም ቃል ታጥሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተደቅቶ ወንጀል አባዱራ ሲዘራረሱን ሲደበቅ ቀይታ ታምራት ጀቤሳ ዘርፈጁ ጅነዲን በፊት በር ይዘልቃል ጥሩምባ እያጥነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መልክ ያጣች መርከብ አገር ስትላጋ በትርምስ ማአት ትግል መርስ ያጣ ሰላም ስትናጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አስነስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አስጠርቶ የዘመኑ ጮሌ ስራ ጠሉ ሙላ ወያኔን አጥብቆ ህዝብን በቁም ክዶ የእጅ አዙር ንግድ ይዟል ከእናቶች መቀነት ነዋ አስፈትቶ ሙዳይ አስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊነቱ ደምቆ ሀቀጥሏል በለጋነት እድሜ በየአደባባዩ በግፈት የፈሰሰው ተጥሷል አደራው በጣር ጭንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማት ክብር የታጠረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ ባንድ ያስተሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ የአገሬ ሰው ድንጋሬ ይቁም ድንዛዜው ያብቃ ለአዲስ ስርዓት ትጋ ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ
ሀገርና በእንደግነፋነት የሌለ ቤተሰብ ማለት ያሁሉ መክበድ የለ እንደትነች ሃይማኖት አላማለችምነት
በመሮዋ Thank you.